ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዛሬ ቅዳሜ ነሐሴ 13 2015 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። የኢትዮጵያን ፖለቲካ ለቀውስ የዳረገው ምክንያት ምንድን ነው? ለዛሬ ከያዝናቸው ቅንብሮች መካከል አንዱ ሰፋ አድርጎ የሚዳስሰው ርዕስ ይሆናል። በፕሪቶሪያው ስምምነት መሰረት ከእስር ሊለቀቁ ሲገባ ያልተፈቱ እንዳሉ ተገልጿል። ይህም ሌላው የምሽቱ ትኩረታችን ያደረግነው ርዕስ ነው። በሁለተኛው የዝግጅታችን አጋማሽ ደግሞ እንግዶ ወልዴ የሙዚቃ ቃና ቅንብሩን ይዞ አብሯችሁ ያመሻል። በቅድሚያ የምሽቱን የዓለም ዜና እናሰማለን። መልካም ምሽት።
እንደምናመሻችሁ፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ጥረቶች ካልተሳኩ በኒጀር ወታደሮችን ለማዝመት መዘጋጀቱን ኢኮዋስ አስታወቀ። የምዕራብ አፍሪካ ኢኮኖሚ ማህበረሰብ የዲፕሎማሲ ጥረቶች ካልተሳኩ በኒጀር ወታደራዊ አስተዳደር ላይ ወታደሮችን ለማዝመት መዘጋጀቱን የህብረቱ ፖለቲካዊ ጉዳዮችና የደህንነት ኮሚሽነር አስታውቀዋል። አብደልፈታህ ሙሳ ትዕዛዙ በሚሰጥበት በማንኛውም ጊዜ ለመሰማራት ዝግጁ ነን ብለዋል። በትናንትናው ዕለት ለጊዜው ግልጽ የማይደረግ የዘመቻ ቀን እንደተቆረጠም ይፋ አድርገዋል። ይሁንና የኢኮዋስ መሪዎች ከጦርነት ድምፅ ይልቅ የዲፕሎማሲ ቋንቋን እንደሚመርጡ ጠቁመው ጉዳዩን ከወታደራዊው አስተዳደር ጋር በእርቅ ለመፍታትና በህገ መንግስቱ የተመረጡት ፕሬዚደንት ሞሐመድ ባዞም ወደ ኃላፊነታቸው ለመመለስ ወደ ኒያሚ በዛሬው ዕለት ዲፕሎማሲያዊ ልዑክ ሊላክ እንደሚችልም ጠቁመዋል። ከኒጀር ወታደራዊ አስተዳደር እስካሁን ምላሽ አልተሰጠም። ባዙም ከስልጣን የተወገዱት በአውሮፓውያኑ ሐምሌ 26 ሲሆን እስካሁን ድረስ ወታደራዊ አመራር የተባበሩት መንግስታት ድርጅትን፣ የኢኮዋዝን እንዲሁም ሌሎች አካላትን ፕሬዚደንቱ ወደ ኃላፊነታቸው እንዲመለሱ የቀረበ ጥሪን ጆሮ ዳባ ልበስ ማለቱ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ተጠባባቂ ወታደራዊ ኃይል በኒጀር እንዲያሰማራ እንዲያዘዝ ምክንያት ሆኖታል። 15 አባላት ሀገራት ካሉት ማህበረሰብ አብዛኞቹ ወደ ኒጀር ለሚዘምተው ጦር አስተዋጽኦ ለማድረግ ዝግጁ ናቸው። ይህንን እርምጃ የሚቃወሙት በወታደራዊ አገዛዝ ስር ያሉ 3 ሀገሮች ማሊ፣ ቡርኪና ፋሶ እና ጊኒ እንዲሁም ራሷ ኒጀር ብቻ ናቸው። ዩክሬን፣ ዩናይትድ ስቴትስ፣ አጋሮቿ ዴንማርክ እና ኔዘርላንድስ F-16 ተዋጊ ጄቶችን ወደ ዩክሬን እንዲልኩ የፈቀደችበትን ውሳኔ አወድሳለች። የዩክሬን መከላከያ ሚኒስትር አሌክሴይ ሬዝኒኮቭ እርምጃውን በዩናይትድ ስቴትስ ከሚገኙ ወዳጆቻችን የደረሰ ጥሩ ዜና ብለውታል። ዩክሬን ጀቶችን መቼ እንደምትቀበል ለጊዜው አልተገለጸም። ጀቶቹን ለማብረር ግን የዩክሬን አብራሪዎች አስቀድመው ሰፊ ስልጠና እንደሚያስፈልጋቸው ተነግረዋል። ተዋጊ ጀቶቹ በቅርቡ በጦርነቱ አቅጣጫ ላይ ጫና ያሳድራሉ ተብሎ እንደማይጠበቅ የአሜሪካ ባለስልጣናት ተናግረዋል። የአየር ኃይል ጄኔራሉ ጄምስ ሄከር አርብ ዕለት ከመከላከያ ጸሐፊዎቻቸው ጋር ለጋዜጠኞች እንደተናገሩት በአሁኑ ጊዜ ዩክሬንም ሆነ ሩሲያ በአየር ላይ የበላይነት ሊያገኙ የሚችሉበት ምንም አይነት ተስፋ የለም። ሄከር ለቪኦኤ ለቀረበላቸው ጥያቄ ሲመልሱ ከምድር ወደ አየር የሚወነጨፉ ሚሳይሎች ብዛት በአሁኑ ሁኔታ እስከቀጠለ ድረስ ማንም የአየር ላይ በላይነትን የሚያረጋግጥ አይመስለኝም ብለዋል። በዩኤስ አየር ኃይል የአውሮፓን አፍሪካ አየር ኃይሎች አዛዥ የሆኑት ሄገር ዩክሬን የተቀናጀ የአየርና ሚሳኤል መከላከያ አቅሟ የሚመናመን ከሆነ ችግር ውስጥ ልትገባ እንደምትችል ጠቁመዋል። የኔዘርላንድስ የውጭ ጉዳይ ሚኒስትር ዋፕክ ሆፕክስትራ በቀድሞው ትዊተር በአሁኑ ኤክስ አውታር ባሰፈሩት መልእክት F-16 ተዋጊ ጀቶች ወደ ዩክሬን ለመላክ መንገድ ከፋች የሆነውን የዋሽንግተን ውሳኔን በደስታ እንቀበላለን ብለዋል። ትናንት በካምፕ ዴቪድ በተካሄደው የሶስትዮሽ ጉባኤ ላይ የዩናይትድ ስቴትስ፣ የጃፓንና ደቡብ ኮሪያ መሪዎች ሩሲያ ካላንዳሽ ትንኮሳ በዩክሬን ላይ ያወጀችውን ጭካኔ የተሞላበት የጥቃት ጦርነት ለማቆም ከዩክሬን ጎን ለመቆም ቃል ገብተዋል። በአሜሪካ ጋባዥነት በተካሄደው ስብሰባ ላይ የዩኤስ ፕሬዚደንት ጆ ባይደን፣ የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ እና የደቡብ ኮሪያ ፕሬዚደንት ዩን ሱክ ዮል ሀገራቱ ለዩክሬን የሚያደርጉትን ድጋፍ እንደሚቀጥሉ ተናግረዋል። በተጨማሪም በሩሲያ ላይ የጣሉትን ማዕቀብ ለመቀጠልና አጋሮቻቸውን በሩሲያ ኃይል ላይ ያላቸውን ጥገኝነት መቀነስ ለማፋጠን ቃል ገብተዋል። በሕግ የበላይነት ላይ የተመሠረተው ነጻና ክፍት የሆነው ዓለም አቀፋዊ ሥርዓት ቀውስ ውስጥ ይገኛል በማለት የዚህ ጥፋት ምንጭ ደግሞ ሩሲያ በዩክሬን ላይ የፈጸመችው ወረራ፣ የቀጠለው የሰሜን ኮሪያ የሚሳይልና የኒውክሌር ስጋት እንዲሁም ቻይናን በመጥቀስ በምስራቅና ደቡብ ቻይና ባህሮች የቆየውን ሁኔታ በኃይል ለመቀየር የሚደረጉ የአንድ ወገን ጥረቶች መሆናቸውን ተናግረዋል። በስተመጨረሻም በሃንጋሪ ቡዳፔስት እየተካሄደ በሚገኘው 19ኛው የዓለም አትሌቲክስ ቻምፒዮና ዛሬ በተከናወኑ የወንዶች 3000 ሜትር ማጣሪያ ውድድር ኢትዮጵያውያኑ ጌትነት ዋለና ለሜቻ ግርማ ከየምድባቸው ቀዳሚ በመሆን አሸንፈዋል። ዛሬ ባስመዘገቡት ውጤት መሰረት ሁለቱ አትሌቶች በመጪው ማክሰኞ በሚደረገው የፍጻሜ ውድድር ላይ ተሳታፊ ይሆናሉ። በማጣሪያው ውድድር ላይ ተሳታፊ የነበረው ሌላኛው አትሌት አብርሃም ስሜ የመጨረሻውን መሰናክል ለማለፍ ሲሞክር ከደረሰበት የመውደቅ አደጋ በኋላ ውድድሩን ስምንተኛ ሆኖ በመጨረሱ ለፍጻሜው ውድድር ሳያልፍ ቀርቷል። ዛሬ ምሽት ሌሎች ኢትዮጵያውያን የሚሳተፉበት ውድድሮች ይከናወናሉ ተብሎ ይጠበቃል። ከእነዚህ መካከል በሴቶች 10,000 ሜትር የፍጻሜ ውድድር ኢትዮጵያውያንና ኬንያውያን አትሌቶች የሚያደርጉት ፉክክር በጉጉት ይጠበቃል። ዜናውን ያደረሰን ቀቢሳ ነገሰ ነው። አድማጮቻችን፣ ለምሽቱ ያዝናቸው ዜናዎች በዚህ ተጠናቀዋል። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ።
የዓለም ዜናዎቹን አደመጥን። የምትከታተሉት በ19 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈውን የቅዳሜ ነሐሴ 13 ምሽት ፕሮግራማችንን ነው። ፕሮግራማችንን በዌብሳይታችን amharic.voanews.com ላይም በቀጥታ ማድመጥ ትችላላችሁ። ለምሽቱ ወደ ያዝናቸው ዘገባዎች በቀጥታ እናልፋለን። የኢትዮጵያን ፖለቲካ ለቀውስ የዳረገው ዋናው ምክንያት ምንድን ነው? በኢትዮጵያ ለሚስተዋሉት ችግሮች ዋናው መንስኤ የብልጽግና ፓርቲ የአመራር ውድቀት እንደሆነ የኢዜማ ፓርቲ የድርጅት ጉዳይ ኃላፊና የስራ አስፈጻሚ አባል አቶ ዋሲሁን ተስፋዬ ተናግረዋል። በኢንተርኔት የሚሰራጨው የተራራ ኔትወርክ መስራች ታምራት ነገራ በበኩሉ ትውልድ ተሻጋሪ ተቋማት አለመኖራቸው ኢትዮጵያ ለገጠሟት ችግሮች ዋና ምክንያት እንደሆነ ይናገራል። ኑሯቸውን በአሜሪካ ያደረጉትና በኦሮሚያ ክልል አመራር የነበሩት በአሁኑ ወቅት በሚሽገን የአልቢየን ኮሌጅ መምህር ዶክተር ሚልኬሳ ሚልአጋ በቅርቡ በተካሄደው የኦሮሞ ጥናት ማህበር ጉባኤ ላይ ባቀረቡት ጽሑፋቸው አሁን ላይ ኢትዮጵያ የወደቀ መንግስት መገለጫዎችን የምታሟላ አገር ናት ሲሉ ተናግረዋል። የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ ግን አሁን አገሪቱን እየመራ ባለው ፓርቲና በመንግስት ላይ የሚሰነዘሩትን እነዚህን ወቀሳዎች አይቀበሉም። አስማማው አየነው በዚህ ጉዳይ ላይ ያሰናዳው ዘገባ ቀጥሎ ይቀርባል።
በኢትዮጵያ ባለፉት 5 ዓመታት ተባብሶ የቀጠለውን አለመረጋጋት ተከትሎ የሚደርሰው የዜጎች ሞትና መፈናቀል እየጨመረ ስለመምጣቱ የሰብአዊ መብት ተሟጋቾችና የፖለቲካ ፓርቲዎች በሚያወጧቸው መግለጫዎች እየገለጡ ይገኛል። ከነዚህ መካከል አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅት ጉዳይ ኃላፊና የስራ አስፈጻሚ አባል አቶ ዋሲሁን ተስፋዬ ጣለ ያለው መንግስት ሲመጣም በሀገሪቱ የነበሩ ፖለቲካዊ ችግሮችን በዘላቂነት በመፍታት የተረጋጋ የዲሞክራሲ ስርዓትን ይዘረጋል ተብሎ ተስፋ ተጥሎበት ነበር ይላሉ። ነገር ግን የተጠበቀው ሳይሆን ቀርቶ አሁን ሀገሪቱ የባሰ አለመረጋጋት ውስጥ እንዳለች ፓርቲያቸው ስለመገምገሙ ይናገራሉ።
ባለፈው 5 ዓመት የነበረው ሂደት ስንገመግም በጣም ብዙ ውጣ ውረዶች የነበረበት በጣም አስቸጋሪ ሁኔታ ውስጥ ያለፍን ይመስለናል። በግምገማችን ላይ 2013 ምርጫ መውሰድ ትችላለህ። ከዛ በኋላ በተለያዩ ቦታዎች ላይ እየመጡ ያሉ የጸጥታ ሁኔታዎች አሳሳቢ ሁኔታ ውስጥ እየከተቱን መሆኑንና ይህንን ሁኔታ ደግሞ ለመቀልበስ እየሄድንበት ያለው መንገድ ችግሩን ከመፍታት ይልቅ እያባባሰው አሁን ያለንበት ሁኔታ ላይ እንድደርስ አድርጎን ተመልሰን ወደ አስቸኳይ ጊዜ አዋጅ ውስጥ እንገባ የሆንበት ሁኔታ ነው ያለ ነው እና በጣም በከፍተኛ ውጣ ውረድ ውስጥ ያለፍን አሁንም ደግሞ ቅርቃር ውስጥ ያለን አድርገን ነው የወሰድነው።
አማራና ኦሮሚያ ክልልን ጨምሮ በአገሪቱ ያለው አለመረጋጋት ዋነኛ ምንጩም የብልጽግና ፓርቲ አመራር ውድቀት ነው የሚሉት አቶ ዋሲሁን ተስፋዬ አሁንም ይህን ማስተካከል ካልተቻለ ሀገሪቱ የመንግስት ውድቀት ሊያጋጥማት እንደሚችል ስጋታቸውን ይገልጻሉ።
መንግስት እንደ መንግስት ችግሮች ሲከሰቱ ችግሮችን ለመፍታት እየወሰደ ያላቸው መካኒዝሞች እየወሰዳቸው ያሉት የችግር መፍቻ መንገዶች ችግሮቹን የሚያባብሱ እንጂ ችግሮቹን ሊፈቱ የሚችሉ አለመሆናቸውን በብልጽግና ውስጥ ያለው አመራር ራሱ የሀሳብ አንድነት የሌለው አገሪቷን ወዴት አቅጣጫ ለመውሰድ የጋራ የሆነ አረዳድ የሌለው እርስ በርሱ በብሔር በጥቅም በተለያየ መልኩ የተዋደነና እርስ በርሱ የሚጓተት የእነሱ መጓተት ደግሞ ፋይናሊ አገሪቷን ችግር ውስጥ እየከተተ ያለበት ይህንንም ማሳያ ብትወስድ የኦሮሚያ ብልጽግና የአማራ ብልጽግና አንድ ድርጅት በማይመስሉ መልኩ እንኳን ሁለት የተለያየ ድርጅት የሚያወጣውን አይነት መግለጫ ሁለት የሚወናጃጀሉበት መግለጫ የሚያወጡበት የእነሱ ግጭት የእነሱ ደግሞ የእነሱ ፍጭት ብቻ ሆኖ ያልቀረበት ማህበረሰቡ ውስጥም ጭምር እየገባ ከፍተኛ ችግር የፈጠረበት በአጠቃላይ አመራር አንድነት የሌለበት አገልጸ እንዴት እንደሚወስድ እንኳን አቅጣጫ ማስቀመጥ ያልቻለ የአመራር ፌለሪቲ ነው ብሎ መውሰድ ይቻላል።
በአንጻሩ ኑሯቸውን በአሜሪካ ያደረጉትና በኦሮሚያ ክልል አመራር የነበሩት በአሁኑ ወቅት በሚችጋን የአልቤን ኮሌጅ መምህር የሆኑት ዶክተር ሚልኬሳ ሚዳጋ በቅርቡ በተካሄደው የኦሮሞ ጥናትና ምርምር ማህበር ኮንፈረንስ ላይ ባቀረቡት ጽሁፋቸው ኢትዮጵያ አሁን ላይ የወደቀ መንግስት መገለጫዎችን የምታሟላ ሀገር ናት ሲሉ ተናግረዋል።
ብይተኮ
አንድ ሀገር የወደቀ መንግስት ነው ለመባል በዓለም አቀፍ ደረጃ መስፈርት አለ። ይህ መስፈርትም ከፍተኛና ዝቅተኛ ደረጃ አለው። ዝቅተኛው መስፈርት ቢያንስ በአንድ ሀገር ውስጥ የኃይል የመጠቀም ስልጣን የሚኖረው መንግስት ብቻ ነው የሚል ነው። ስለዚህ በአንድ ሀገር ላይ መሳሪያ ታጥቆ የሚገዳደር ካለ ዝቅተኛውንም መስፈርት አላሟላም ማለት ነው። የህብረተሰቡ አገልግሎት የማግኘት ጉዳይና ሌሎች መስፈርቶች ከፍ እያሉ ሲሄዱ የሚታዩ ናቸው። ስለዚህ ያ አገር አልወደቀም ለማለት መሳሪያ ታጥቆ የሚንቀሳቀሰው መንግስት ብቻ መሆን አለበት። አሁን ኢትዮጵያ ዝቅተኛውን መስፈርት አታሟላም።
የህዝብ እንደራሴ በሆነው ምክር ቤትም አሁን አገሪቱ ያለችበት ሁኔታ የተፈጠረው በአመራር ውድቀት በመሆኑ ጠቅላይ ሚኒስትር አብይ አህመድ ኃላፊነቱን በመውሰድ ስልጣን እንዲለቁ የምክር ቤት አባል በሆኑ የአማራ ብሔራዊ ንቅናቄ አባላት ጥያቄዎች ተደጋግሞ መነሳታቸው የሚታወስ ነው። ወቅታዊ የኢትዮጵያ ፖለቲካዊ ሁኔታን በተመለከተ ሐምሌ 13 2015 ዓ.ም ከአሜሪካ ድምፅ አማርኛ ዝግጅት ክፍል ጋር ቆይታ ያደረጉት የፖለቲካ ፓርቲዎችና የሲቪል ማኅበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ ግን አሁን አገሪቱን እየመራ ባለው ፓርቲያቸውና መንግሥት ላይ የሚቀርቡ ወቀሳዎችን አይቀበሉም። በተቃራኒው ሀገሪቱ የወደቀ መንግሥትም ሆነ የአመራር ችግር ገጥሟታል የሚሉ አካላት ግጭት እንዲባባስ በማድረግ በሕገወጥ መልኩ ሥልጣን ለመያዝ የሚሰሩ ናቸው ሲሉም ይከሳሉ።
ስልጣንን በአቋራጭ ለመያዝ የሚፈልጉ የውስጥ ኃይሎችና ቡድኖች ወይም ደግሞ ሀገሪቱን ለማዳከም ጠንካራ መንግስት ሲወጣ እና በመኮርኮም የተለመደ ስልታቸውን ተግባራዊ ለማድረግ የሚፈልጉ ኃይሎች በጋራ በመሆን በተለያየ መንገድ የሚገለጽ ትርክት ነው፣ ናሬሽን ነው። እዚህ ናሬሽን በተጨባጭ መለኪያዎች ተወስቶ እና በተጨባጭ ነባራዊ ሁኔታችን ጋር አብሮ የማይሄድ የነሱ ናሬሽን ነው እንጂ እኛ ምላሽ የምንሰጥበት ጉዳይ ሊሆን አይችልም። ስለዚህ ከዚህ አንጻር ነው የሚታየው እና ኢትዮጵያ ከምን ጊዜውም በተሻለ መንገድ በኢኮኖሚ ልማቷ እና ብሔራዊ ጥቅሟና ክብሯን በማስከበር ተፈጥሮ ሀብቷን ተጠቅማ ለመልማት የጀመረችውን ጉዞ በተጨባጭ ማስቀጠል የሚያስችል ጠንካራ መንግስትና አመራር ያላት ሀገር ናት። ይሄ ጥንካሬ ለወዳጅ ጥንካሬ ነው፣ ለጠላት ግን ጥንካሬ አይደለም። እዚህ መታየት ያለበት ከዚህ አንጻር እዚህ በአጠቃላይ በሀገሪቱ ህግ የማስከበር ጉዳይ የመንግስት ተቀዳሚ ተግባር መሆኑ ብቻ ሳይሆን በተግባርም እየተረጋገጠ ይህንንም ማረጋገጥ የሚያስችል እንቅስቃሴ በሁሉም አካባቢዎች ያለ መሆኑን ማንሳት ተገቢ ነው። ከዚህ በመነሳት የመንግስትን ቅቡልነት ወይም ደግሞ ፌልድ ስቴት የሚለውን ሀሳብ በተመለከተ መሬት ላይ ሊያረጋግጥ የሚችል ተጨባጭ እውነታ የለውም። ግን ደግሞ እቺን አጋጣሚ ተጠቅሞ አንድ አባባል አለ፣ ትንሽ ቆሎ ይዞ አሻሮ በጠጋ እንዲሉ። እነዚህን አይነት ጉዳዮችን ሴንሲቲቭ የሆኑ ጉዳዮችን በማንሳት አንደኛው ግጭት እንዲባባስ የሚያደርጉ የተባባሰውን ግጭት ደግሞ ተመልሰው ለዚሁ አላማቸው የሚጠቀሙ በዚህ አጋጣሚ ደግሞ መንግስት ተዳክሟል በሚል ህዝብ ውስጥ የማይሆን ነገር በመንዛት ወደ ስልጣን መምጣት ይቻላል የሚያስቡና የሚያልሙ ኃይሎች የሚያራምዱት አካሄድም ለሀገራችን ጠቃሚ ያለመሆኑን በዚህ አጋጣሚ ማስገንዘብ፣ መልዕክት ማሳለፍ ተገቢ ይመስለኛል።
አሁን ኢትዮጵያ የገጠሟት ችግሮች ዋነኛ ምክንያታቸው ትውልድ ተሻጋሪ ተቋማት ስለሌሏት ነው በሚል የሚሞግተው ደግሞ ጋዜጠኛ ታምራት ነገራ ነው። የግል ሚዲያ ድርጅት የሆነው ተራራ ኔትወርክ መስራችና ዋና ኤዲተር የሆነው ታምራት ነገራ ለዚህ ደግሞ ችግሩ ከህገ መንግስቱ የሚመነጭ ነው።
ይህ ህገ መንግስት የጋራ ስምምነት፣ የጋራ ማንነት፣ የጋራ ራዕይ እንደነበረን እንዳለን እንደሚኖረን ክዶ የሚጀምር እርስ በርስ እንድንጋጭ፣ እርስ በርስ እንድንበላላ፣ እርስ በርስ እንዳንተማመን፣ እርስ በርስ እንድንፎካከር ብቻ ሳይሆን እንደ አውሬያዊ የሆነ ግንኙነት እንዲኖረን ያደረገ ህገ መንግስት ነው። ይህ ህገ መንግስት ሳይቀየር ምንም አይነት ስለ አገር ግንባታ፣ ስለ ተቋም ግንባታ ኢትዮጵያን በተመለከተ ማለት ኢትዮጵያን መልሶ ስለ ማቋቋም፣ ኢትዮጵያን መልሶ ወደ ፖለቲካ ስርዓት፣ ወደ ስነ ምግባር ስለመመለስ የምናወራ ከሆነ ህገ መንግስቱን ከመቀየር ነው የሚጀምረው። ስለዚህ እኔ ደግሞ ምንድን ነው አየህ ወደ ምን ማድረግ አለብን፣ ህገ መንግስቱን መቀየር የምንፈልግ ሰዎች ወይም ህገ መንግስቱ እንዲለወጥ የምንታገል ሰዎች ምትለኝ ከሆነ ያው ተመልሶ እያንዳንዳችን ወደ ተቋም ግንባታ ወደሚለው ነገር ጋር ልምጥልን። ግን ይሄ ህገ መንግስት እስካለ ድረስ እንደ አገር በጋራ የመኖር እድል የለንም። ይህ አሁን አይ ቲንክ የገደሉ አፋፍ ላይ ጫፍ ላይ ደርሰናል።
የኢትዮጵያ መንግስት የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ በበኩላቸው ትውልድ ተሻጋሪ ተቋማትን የመገንባት ጉዳይ የሂደት ተግባር ነው ይላሉ። ስለዚህም አሁን ተቋማት አልተገነቡም ብሎ መደምደም ባለፉት 5 ዓመታት የተጀመሩ ስራዎችን እውቅና መንፈግ ስለመሆኑ ይናገራሉ።
እነዚህን ተቋማት ማየት ያለብን ኢትዮጵያን በማየት ኢትዮጵያን በፊትህ በማስቀመጥ ነው እና ኢትዮጵያዊነትህን በኢትዮጵያ ውስጥ ያሉትን የቋንቋ፣ የባህል እና የእምነት ብዝሃነትን ጨምረህ ኢትዮጵያ ስትል በአራቱም ማዕዘን ያሉትን ዜጎችን ፍላጎታቸውን እና ጥቅማቸውን፣ መብታቸውን እና የወደፊት ተስፋቸውንም ጭምር በማየት ነው ወደዚህ የጋራ እውነት ላይ መድረስ የምትችለው። ወደዚህ ወደ ጋራ እውነት ሳትደርስ በተናጠል በኢትዮጵያ ውስጥ ባሉ የተለያዩ ፍላጎቶች ላይ ከነዚያ ውስጥ በአንዱ ላይ ቆመ እነዚያን ትላልቅ ስራዎችን፣ ትላልቅ ጅምሮችን የምታሳንስ እና የምታንኳስስ ከሆነ ዜሮ ሰም ጌም ፖለቲክስ ነው ሊሆን የሚችለው እና ይሄ ኢትዮጵያን አይገነባትም፣ ኢትዮጵያንም ወደፊት አያስኬዳትም። ይሄ ባለፉት ዘመናት ያስከፈሉን ዋጋ በደንብ ማሰላሰልና መረዳት ያስፈልጋል። ከዚህ ተነስቶ አንተ የሚያነሳውን ጥያቄ በተመለከተ እነዚህ ተቋማት ትውልድ ተሻጋሪ እንዲሆኑ ለማድረግ የተጀመረው ስራ አንደኛው በትውልድ ግንባታ ስራ ደገፍ አለበት። ይሄ ማለት በትምህርት ስራችን መታየት ያለበት ነው። ይሄ ማለት በኢኮኖሚ ግንባታ ስራችን መታየት ያለበት ነው። ይሄ ማለት በማህበራዊ መስተጋብሮቻችን ላይ እየተገለጸ የሚሄድ መሆን አለበት። እንደዚሁም የዲሞክራሲ ስርዓቱም የዲሞክራሲ ባህልን እና ወደዚህ በመቅረብ ላይ መሆን ያለበት ይመስለኛል። እና ስልጣን መያዝ የሞት ሽረት ጉዳይ አድርገ ይህን ስልጣን ደግሞ ለመያዝ መነሻ ኢትዮጵያ ሳይሆን የተወሰነ ቡድን ጥቅምና ፍላጎት አስከብራሉ ብለህ የምትነሳ ከሆነ ወደዚህ ደረጃ ላይ ለመድረስ ይከብድ ይመስለኛል።
ኢትዮጵያ የሁላችንም የጋራ ሀገር ናት የሚሉት የኢዜማ የድርጅት ኃላፊ አቶ ዋሲሁን ተስፋዬ ችግሮቹ በተናጥልና በኃይል ለመፍታት ከመሞከር ይልቅ ሁሉም የመፍትሄው አካል የሚሆንበት ውይይት ማካሄድ የተሻለ ስለመሆኑም ምክረ ሀሳባቸውን ይሰጣሉ።
ችግሮቻችንን ሁልጊዜ የምንፈታበት መንገድ ትላንት ችግሮቻችንን ለመፍታት ብሄርንበትና ውጤት ባላመጣንበት መንገድ መሆን የለበትም የሚል አቋም አለን። ይህ ማለት ምን ማለት ነው? ሁልጊዜ ችግርን ለመፍታት የምንወስደው አማራጭ የጉልበት አማራጭ ነው። የጉልበት አማራጭ ትላንትና መፍትሄ ያልሆነም ዛሬ መፍትሄ አይሆንም፣ ነገር መፍትሄ አይሆንም። መንግስት ከጉልበት አማራጮች ወጥቶ በውይይት በንግግር ችግሮቻችንን ለመፍታት ዝግጁ መሆን አለበት። ይሄ ዝግጁነት የሚያስከፍል ዋጋ ካለም ያንንም ዋጋ ጭምር አብሮ ለመክፈል ዝግጁ መሆን አለበት የሚል የጠና አቋም አለ። አሁንም ደጋግመን የምናነሳው ይሄን ነው። ችግሮቻችንን ቁጭ ብለን በውይይት መፍታት አለብን። ይሄ ደግሞ ከመንግስት ብቻ አይደለም፣ ከሌሎችም ስቴክሆልደሮች የሚጠበቅ ኃላፊነት በመሆኑ ሁሉም ያገባኛል የምንል ባለድርሻ አካላት ሁሉ ለውይይት ለንግግር በራችንን ክፍት ማድረግ አለብን። ጦርነት እኛ ኢትዮጵያውያን ጦርነትን ከዲክሽነሪ ወይም ከትላንት ታሪክ አይደለም የምንማረው። ከጦርነት አዙሪት ከወጣን ገና 4 ወር 5 ወራችን ነው። የባለፈው የሰሜኑ ጦርነት ያስከፈለንን ዋጋ በሚገባ እናውቃለን። ከዛ አዙሪት ሳንወጣ ዛሬ መለሰን ታታችንን ለጦርነት የምናዘጋጅበት ሁኔታ ተጨማሪ ዋጋ ያስከፍላል። ፌልድ ስቴት ወደ መሆን ሂደት ውስጥ ሁሉ ሊያስገባን ይችላል። በቋፍ ላይ ያለች ውስጥ መኖራችን እናውቀን ሁላችንም ኃላፊነት በሚሰማው መልኩ መንቀሳቀስ አለብን የሚለውን ለማስረገጥ እፈልጋለሁ።
በአማራ ክልል ራሳቸውን ፋኖ ብለው በሚጠሩ የታጠቁ አካላትና በመከላከያ ሰራዊቱ ለወራት የቆየው ግጭት ተባብሶ ቀጥሎ አሁን ክልሉ በአስቸኳይ ጊዜ አዋጅ ስር ይገኛል። በግጭቱም ንጹሐን ዜጎች መገደላቸውን መዘገባችን ይታወቃል። በኦሮሚያ ክልልም በመንግስት ወታደሮችና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው የታጠቀ አካል መካከል ያለው ግጭት አሁንም እንደቀጠለ ነው። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
አስማማው አየነውን ለዘገባው እናመሰግናለን። ለምሽቱ ወደ አሰናዳ ነው ሁለተኛው ዘገባ እናልፋለን። የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት ቢቋጭም በጦርነቱ ወቅት ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው ከታሰሩ የትግራይ ተወላጆች መካከል አሁንም ከእስር ያልተለቀቁ እንዳሉ አንድ በሀገር ውስጥ የሚንቀሳቀስ የመብት ተሟጋች ድርጅት፣ የቤተሰብ አባላትና ክልሉ አስታውቀዋል። በጦርነቱ ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሃን የትግራይ ተወላጆችና ህጋዊ የዳኝነት አካሄድን ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በሰላም ስምምነቱ መሰረት መፈታት ሲገባቸው እስካሁን ድረስ ታስረው እንደሚገኙ ማረጋገጡን Human Rights First የተባለ ኢትዮጵያዊ የመብት ተሟጋች ድርጅት ለአሜሪካ ድምጽ አስታውቋል። እስረኞቹ ከፕሪቶሪያው ስምምነት በኋላ በእስር ላይ መቆየት እንዳልነበረባቸው ለአሜሪካ ድምጽ የተናገሩት የመብት ተሟጋቹ ድርጅት የህግ ባለሙያ አቶ መብሪሂ ብርሃነ ጉዳዩ የሚመለከታቸው አካላት እስረኞቹን እንዲለቁ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በፕሪቶሪያው ስምምነት መሰረት ካልተፈጸሙት ነገሮች አንዱ የእስረኞች ፍቺን የሚመለከት ነው፣ ከፌደራሉ መንግስት ጋር ሁሌም ውይይት ይደረግበታል ብሏል። ጉዳዩን አስመልክቶ ከአማራ ክልል መንግስት፣ ከፌደራል አቃቤ ህግ፣ ከፍትህ ሚኒስቴር እና ከሀገር መከላከያ ሰራዊት አስተያየት ለማግኘት ያደረግነው ጥረት አልተሳካም። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
መነሻውን የትግራይ ክልል ባደረገው የሰሜን ኢትዮጵያ ጦርነት እንደተቀሰቀሰ በፌደራሉ መንግስት በአሸባሪነት ተፈርጆ ከነበረው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ጋር ግንኙነት አላችሁ ተብለው በተለያዩ የሀገሪቱ አካባቢዎች በርካታ ንጹሃን የትግራይ ተወላጆች ለእስር ተዳርገው እንደነበረ Human Rights First የተሰኘው ኢትዮጵያዊ የመብት ተሟጋች ድርጅት አስታውቋል። የድርጅቱ የህግ ባለሙያ አቶ መብሪሂ ብርሃነ ስለ ጉዳዩ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በኢትዮጵያ መንግስትና በህወሓት መካከል በፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በልዩ ልዩ አካባቢዎች ታስረው የነበሩት የትግራይ ተወላጆች አብዛኞቹ መለቀቃቸውን ገልጸው በአማራ ክልል የታሰሩት ግን እስካሁን ድረስ እንዳልተፈቱ አመልክተዋል።
በዋናነት እነዚህ መደበኛ ህይወታቸውን የሚመሩ የነበሩ በተለያዩ ክልሎች የሚኖሩ የትግራይ ተወላጆች፣ በተለይ ደግሞ በአብዛኛው በአማራ ክልል የሚገኙ ከምዕራብ ትግራይ ከጸገዴ የተወሰደው አሉ፣ ከወልቃይት የተወሰደው አሉ፣ ከካፍታ ሑመራ የተወሰደው አሉ። እነዚህ በብዛት በአሁን ሰዓት ያሉበት ሁኔታ ምንድን ነው? ከቲፒኤልኤፍ ጋር ግንኙነት አላችሁ በሚል ነበር ክስ የቀረቡባቸው። እነዚህ ሰዎች በብዛት ጎንደር አካባቢ ናቸው የሚገኙ። ጎንደር እና ሰሜን ጎንደር ዞን በተለያዩ ከተሞች የሚገኙ ናቸው። በሌሎች ከተሞችም በሸዋሮቢት፣ በኮምቦልቻ እና በተለያዩ ሌሎች ከተሞችም የሚገኙ በእስር ላይ ያሉ የትግራይ ተወላጆች አሉ።
በአማራ ክልል የተለያዩ አካባቢዎች ታስረዋል የተባሉት የትግራይ ተወላጆች ብዛት በመቶዎች የሚቆጠር እንደሆነ የገለጹት የህግ ባለሙያው የእስረኞቹ ጉዳይ ከህወሓት ጋር የተያያዘ ስለሆነ በፕሪቶሪያው ስምምነት መሰረት እንዲፈቱ ጥሪ አቅርበዋል።
ህወሓት ከሽብርተኝነት ተሰርዞ ሌሎች ከፍተኛ ባለስልጣናት ተፈተው እነዚህ ሰዎች የሚታሰሩበት አንዳችም አሳማኝ ምክንያት አይኖርም። ስለዚህ በዚህ ምክንያት ነው እኛ መፈታት አለባቸው ብለን በሌሎች አካባቢዎች የተደረገውን በአማራ ክልል ብቻ የሚከለከልበት ህጋዊ ምክንያት ስለሌለ ማለት ነው። ስለዚህ ህጋዊ ምክንያት አንስተን ነው እኛ እየተከራከርን ያለ ነው ማለት ነው።
ስለ ታሳሪዎቹ ጉዳይ ሂውማን ራይትስ ፈርስት ለፌዴራል አቃቤ ህግና ለፍትህ ሚኒስቴር ማሳወቁን የተናገሩት አቶ መብሪሂ ብርሃነ የአማራ ክልል መንግስትም በፌዴራል የፍትህ ተቋማት በኩል ስለ ጉዳዩ እንደተነገረው እናውቃለን ብለዋል። ሆኖም እስካሁን ድረስ ከሁሉም አካላት ይፋዊ ምላሽ እንዳልተገኘ ጠቅሰዋል። የአሜሪካ ድምጽ በጉዳዩ ዙሪያ ከአማራ ክልል ባለስልጣናት፣ ከፌዴራል አቃቤ ህግ እንዲሁም ከፍትህ ሚኒስቴር አስተያየት ለማግኘት ያደረገው ጥረት አልተሳካም። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ይህ ጉዳይ በስምምነቱ መሰረት እየተፈጸመ አይደለም ብሏል። አቶ አማኑኤል አሰፋ የጊዜያዊ አስተዳደሩ የጽህፈት ቤት ኃላፊ ናቸው።
በጣም ብዙ ሰዎች ለናተፈቱ ጊዜያዊ አስተዳደሩ ከፌደራል መንግስት ጋር ባለው ግንኙነት አን የውይይት አጀንዳ ይሄ ጉዳይ ነው። በተለያዩ አካባቢዎች የፓስፖርት የትግራይ ተወላጆች በሚመለከት መፈታት እንዳለባቸው ሁሌም የምናቀርበው ሀሳብ ነው።
የመብት ተሟጋሽ ድርጅቱ በተመሳሳይ ወንጀላ ተከሰው በወታደራዊ ፍርድ ቤቶች የተፈረደባቸው የትግራይ ተወላጆች የሆኑ የመከላከያ ሰራዊት አባላት በልዩ ልዩ እስር ቤቶች ውስጥ እንደሚገኙም አስታውቀዋል።
ከጦርነቱ መጀመር በኋላ ጀምሮ በየካምፖቹ ታግሮ የነበሩት በአብዛኛው የተለቀቁበት ሁኔታ ነው ያለው። ነገር ግን በጣም ብዙ የሚሆኑ ምናልባት እስከ 3000 ባለው ቁጥር የሚሆኑ ደግሞ በወታደራዊ ፍርድ ቤቶች ተፈረደባቸው በየማረሚያ ቤቱ ይገኛሉ። በዝርዝርም አለን የነሱ ዝርዝር ማለት ነው። በእንጅባራ አካባቢ፣ በቻግኒ፣ በሸዋሮቢት፣ በደቡብ ክልል ተለያዩ ማረሚያ ቤቶች፣ በኦሮሚያ ክልልና በተለያዩ አካባቢዎች በወታደራዊ ፍርድ ቤቶች ተፈረደባቸው እንደገና አንዳንዶቹ የይግባኝ መብት አግኝተው እስከ ሰበር ተከራክረው የተከራከሩ ሰዎች፣ አንዳንዶቹ ደግሞ ይህን እድል ያላገኙ የፍትህ ሂደቱ ራሱ በጣም ትክክለኛውን የፍርድ መስማት ሂደት ያልጠበቀ በተገቢ ሁኔታ በጠበቃ ያልታገዙ ተከላካይ ጠበቃ ያልሌላቸው በአንድ ቀን ክስ ደርሷቸው በዛው ቀን ምስክር ተሰምቶ በነጋታው የመከላከያ ምስክር አቅርቦ ተብሎ እና በመሳሰሉት ሁኔታዎች የተፈረደባቸውና በማረሚያ ቤቶች የሚገኙ አሉ ማለት ነው።
ስማቸውን መግለጽ ያልፈለጉ መቀሌ ከተማ የሚገኙት አንዲት ግለሰብ የሶስት ልጆች እናት መሆናቸውን ገልጸው የኢትዮጵያ መከላከያ ሰራዊት አባል የነበሩ ባለቤታቸው ጥር 8 2013 ዓ.ም መቀለ ከተማ ላይ ከሚገኘው ቤታቸው ከተወሰዱ በኋላ የት እንዳሉ እንደማይታወቅ ተናግረዋል። በቅርቡ ከአዋሽ አርባ ተለቀው ከመጡ እስረኞች መካከል ባለቤታቸው እስከተወሰነ ጊዜ ድረስ አዋሽ አርባ እንደነበረ እንደተነገራቸውም ያስረዳሉ።
ወንጀለኞች ከሆኑ ክስ ተመስርቶባቸው ፍርድ ቤት ሊቀርቡ ይገባል። ጥፋተኞች ከተባሉ ይፈረድባቸውና ፍርዳቸውን ጨርሰው ወደ ቤተሰቦቻቸው ይቀላቀላሉ። እኛም እንደ ቤተሰቦች የምንችለውን ያህል እናግዛቸዋለን። በምግብም በሕክምና አገልግሎት በኩልም ማለት ነው። ከሁሉም በላይ የሚያሳስበን ነገር ግን በህይወት አሉ ወይ የሚለው ነው። እስካሁን ድረስ በፌደራሉ መንግስትም ይሁን በጊዜያዊ አስተዳደሩ የተሰጠን ምላሽ የለም። በጣም ከባድ ነው። ሞተውም ከሆነ መሞታቸውን የሚነግረን አካል ነው ያጣ ነው።
ጠፍተው ቀርተዋል ስለተባሉት በተመለከተ የተጠየቁት የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ደግሞ የሚከተለውን ምላሽ ሰጥተዋል። ባለሙያው አቶ መብርሂ ብርሃነ የመከላከያ ሰራዊት አባላቱ ህጋዊ የዳኝነት ሂደትን ያልተከተለ ባሉት መንገድ ተፈርዶባቸው እንደታሰሩ ተናግረው ከፕሪቶሪያው ስምምነት በኋላ አሁንም ድረስ መቆየታቸው አግባብ አይደለም ይላሉ።
ከፕሪቶሪያ የሰላም ስምምነት በኋላ ከፍተኛ የህወሓት ባለስልጣናት በተፈቱበት አግባብ ከታች ያሉ ወታደራዊ አመራሮች በይቅርታና በሌሎች በኢትዮጵያ ባላት ህግ መሰረት መታየት አለበት እና ከእስር ተለቀው በየምድቦቻቸው ተመልሰው ወደ ስራው መመለስ የሚፈልግ ወደ ስራው እንዲመለስ የጡረታ መውጫው ጊዜ የደረሰው ጥሩታውን ጠብቀውልነት ወደሚፈልገው የግንዱ ስራ እንዲሄድ እንዲደረግ ነው የኛ ፍላጎት ማለት ነው።
የትግራይ ክልል ጊዜያዊ አስተዳደር የጽህፈት ቤት ኃላፊ አቶ አማኑኤል አሰፋ በበኩላቸው በእስር ላይ ስለሚገኙት የሰራዊት አባላት ከሚመለከታቸው አካላት ጋር ውይይት እናደርጋለን ይላሉ።
የሰራዊት አባላት የነበሩ በተለይ መከላከያ ሰራዊት አባላት የነበሩ በመከላከያ ስር ታስረው ያሉ የተፈረደባቸው እንዳልተፈረደባቸው በሚመለከት ከሚመለከታቸው የመከላከያ ባለስልጣናት ግንኙነት ይደረጋል፣ ንግግር ይደረጋል። ዜጎችን በሚመለከት ደግሞ ከሚኒስተር ጋር በተደጋጋሚ ግንኙነት ተደርጓል፣ ውይይት ተደርጓል። ስለዚህ እነሱ የሚሉት እነዚህ ሰዎች በስርዓቱ ይፈታሉ ነው። የተፈረደባቸው ሰዎች በይቅርታ መልክ፣ ያልተፈረደባቸው ሰዎች ደግሞ ክሳቸውን በማቋረጥ ክሳቸውን በማንሳት ይፈታሉ የሚል ቃል ነው የሚሰጠን። ሁሌ ግን አከጀባበሩ ላይ አስተጋጠሙ ላይ በጣም ከፍተኛ ችግር አለበት። የፕሪቶሪያ አግሪመንት በሚመለከት ያልተፈጸሙ ጉዳዮች አሉ፣ በጣም ብዙ ጉዳዮች አሉ። አንድ ጉዳይ ነ
ወታደራዊ ፍርድ ቤቶቹ ተፈርዶባቸው በእስር ላይ ይገኛሉ ከተባሉት የትግራይ ተወላጅ የመከላከያ ሰራዊት አባላት መካከል በአዋሽ አርባ ወታደራዊ ካምፕ ውስጥ ያሉ እስረኞች በረሃብና በሕክምና እጦት ምክንያት ችግር ላይ እንደሆኑም ይገለጻል። ከዚህ ቀደም ከትግራይ ኃይሎች ተማርከው በአዋሽ አርባ ካምፕ ውስጥ ተይዘው ከነበሩት ተዋጊዎች አንዱ እንደሆነ የተናገረ አስተያየት ሰጪ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላት በካምፕ ውስጥ ይደርስባቸዋል ያሉትን ችግር እንዲህ ይዘረዝራሉ።
የመከላከያ አባላት ሲሆኑ ተጋሩ የፈረደባቸው የተፈረደባቸው እነዚህ ሰዎች በሞት አፋፍ ላይ ነው ያሉት። በአሁኑ ሰዓት በተጨባጭ ወደ 6 አካባቢ የሚሆኑ ሰዎች በሞት አፋፍ ላይ ያሉ፣ በጣም ደም ጨርሰው በሞት አፋፍ ላይ እንዳሉ፣ ሌሎቹ በብዛት አኔሚክ ሆነው ደም እንደጨረሱ እና በህይወትና በሞት መካከል ሆኖ እንዳለ ነው እየነገሩን ያሉ። ከሞት ታደጉን አይነት ጥሪ ነው አሁን የነሱ ድምፅ የምንሰማው። እና ምንም ማድረግ አንችልም፣ ግን ውስጣችን ግን በጣም በጭንቀት ላይ ይገኛል። እነዚህ ሰዎች እንዳናጣ ማለት ነው።
ሌላኛው እስረኛም ቀጣዩም ብለዋል።
የመጣ ነው ወደ 3400 አካባቢ ይመስለኛል የመጣ ነው፣ እንደዛ አካባቢ የመጣ ነው። እና እዛ ደግሞ የቀረዋሉ። ለምሳሌ መከላከያ ሰራዊት የነበሩ ከዚህ በፊት በተለያዩ ሀገሪቱ ሽዳሰኔ ዝ ምናም ሲሰሩ የነበሩ ኮሎኔሎች፣ ሻምበሎች፣ መቶ አለቃዎች ምናምን ማዕረግ ያላቸው ዶክተሮች ሳይቀሩ በመከላከያ ሕግ መሰረት ተብለው ፍርድ ቤት አቅርበዋቸው ስለነበረ እና እዛ ፍርድ ተፈርዶባቸው በእስር ላይ ናቸው ያሉት አሁን እዛም ማለት ነው። እና ሌላ ቦታ ላይም አሉ። እኔ እንደ አጋጣሚ ይህን እድል ካገኘ ይቅር ነው እንጂ በሰዎች በሰዎች ስልካቸው አግኝቼ ደብረ ማርቆስ ላይ መከላከያ ሰራዊት አባላቶች ረጅም ጊዜ የቆዩ ኮሎኔሎች የትግራይ ተወላጆች ማለት ነው በማንነታቸው ብቻ የታሰሩ እንዳሉ
በሰሜን ኢትዮጵያ ጦርነት ወቅት በመከላከያ ሰራዊት ከተማረኩት የትግራይ ኃይሎች አባላት መካከል የተወሰኑት በአፋር ክልል በአዋሽ አርባ ካምፕ ታስረው እንደቆዩ ተገልጿል። በካምፕ ውስጥ የተለያዩ ችግሮች እንደደረሱባቸውም ስማቸውን መግለጽ ያልፈለጉና ከእስር የተለቀቁ የትግራይ ተዋጊዎች አባል ለአሜሪካ ድምጽ ተናግረዋል።
የነበረው ሁኔታ በጣም ከባድ ነው። ትልቅ የሰብአዊ ቀውስ ሁኔታ ነው የነበረው። ሰው ሳይፈረድበት ከአመት በላይ የሚቆይበት ቦታ፣ ከዛውም በጣም ከባድ የአየር ሁኔታ ያለበት ነው እና የነበሩ የሰብአዊ ቀውስ እዛ ያጋጠመን እኛ አንደኛ በአንድ ክፍል ብዙ ሰው ነው፣ በጣም ታጭቆ ብዙ ሰው ነው፣ 800-1000 በአንድ ክፍል የነበር ነው። ሁለተኛ ረሀብ ነበር፣ በጣም ረሀብ ነበር፣ ከፍተኛ የሆነ ረሀብ ነበረ። ረሀቡ ደግሞ ለበሽታ ለሞት ተገለጭ አድርጎታል። ወደ 80 ሰው በላይ በረሀብ ሞቶብናል። እዛ ለእኛ በጣም ከባድ የነበረው እሱ ነው ረሀብ። ሰው በቃ አጥንት ብቻ ይዞ ነበር የሚንቀሳቀሰው። በጣም ሰውነት ከስቶ ነበረ። ሕክምና የለም። ሌላ እንቅስቃሴያችን የተገደበ ነው። የሽንት ሰዓታችን የተገደበ ነው። በጣም ከባድ ጊዜ ነበረ።
ሌላ አዋሽ አርባ ውስጥ ከነበረ እስር ቤት የተለቀቀና ስሙን መግለጽ ያልፈለገ የቀድሞ ተዋጊ የትግራይ ተዋጊ እያሉ ታስረው የነበሩና መለቀቃቸውን የነገሩን ግለሰብ በእስር ወቅት አጋጥሞናል ያሉትን ያስረዳሉ።
እኛ ከአቅማችን በላይ የሆነ ችግር ውስጥ ነበር የገባ ነው። ለምሳሌ የአመጋገብ ሁኔታ 5 ዳቦ ለቀን የሚሰጠን 5 ዳቦ ደግሞ በጣም ክረማል እንጂ በጣም የወረ
የአሜሪካ ድምጽ በአዋሽ አርባ ካምፕ ሞቷል ስለተባሉት ሰዎች ብዛት ከገለልተኛ ምንጮች ማረጋገጥ አልቻለም። የትግራይ ክልል ጊዜያዊ አስተዳደር የጽህፈት ቤት ኃላፊ አቶ አማኑኤል አሰፋ የትግራይ ተዋጊዎች ምርኮኛ ከእስር መለቀቅና ቀርቷል የተባሉትን በተመለከተ ተጠይቀው
ትግራይ ሰራዊት ወይም የትግራይ ተወላጆችን በሚመለከት ምርኮኞች እኔ ምንም አይነት መረጃ የለኝም። እንደ ማንም ሰው በተለያዩ የሶሻል ሚዲያዎች ታየሁት ነገር ተለቀዋል ከብለው የመጡ ሰዎች አሉ። ግን ያው እሱን በሚመለከት ምንድን ናቸው እነዚያ ሰዎች ሰራዊት ናቸው ወይስ ሌሎች ናቸው ብርሃን እሱን በሚመለከት
የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ ቀሩ የተባሉ እስረኞችን በተመለከተ ያውቁ እንደሆነ ተጠይቀው ተከታዩ ምላሽ ሰጥተዋል።
በሚሊተሪ አባላት የነበሩ በርካታ የነበሩ ስሞች እንደተለቀቁ ባይናውም ኦልሬዲ እንደተለቀቁ ነው ያለን መረጃ። እንደየጉዳይ አይነታቸው በተለይ እንደዚህ ከጦርነቱ ጋር በተገናኘ ከዛ በኋላ በቁጥጥር ስር የዋሉትን ኦልሞስት ሁሉም በሚባል ደረጃ እንደወጡ ነው ያለን መረጃ። ግን ያልተለቀቁ አለ የሚል ካለ መረጃ ግን እንቀበላለን።
በዚህ ጉዳይ ላይ ከመከላከያ ሰራዊትና ከፌዴራል መንግስት ባለስልጣን መስሪያ ቤት ቃል አቀባይ ምላሽ ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ማካተት አልቻለም።
ክቡራትና ክቡራን የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የቅዳሜ ነሐሴ 13 2015 ዓ.ም ምሽት ፕሮግራማችንን ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቆያል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን መስመሩን በሙዚቃ ቃና አብራችሁ ለሚያመሸው ለእንግዱ ወልዴ ይለቅለታለሁ። መልካም ቆይታ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። ሮኪው ቤቢ ዲስኮ በገነነበት ዘመን አንድ ቁጥር ከሆኑት ዜማዎች አንዱ ነበር። በወቅቱ በሙዚቃ ቻርቶች ላይ አንድ ቁጥር ሆኖ ለረጅም ጊዜ ሲቆይ 11 ሚሊዮን ኮፒም ተሽጧል። እንደ አሁኑ ዲጂታል ቅጂ ባልነበረበት ዘመን በሽያጭ ከፍተኛ ቁጥር ካስመዘገቡት ዘፈኖች ተርታ ተመዝግቦ ነበር። ጆርጅ ማክሬይ ሮኪው ቤቢ ለዛሬ የሙዚቃ ቃና የመጀመሪያ ምርጫ ያደርገዋል።
የዲስኮ ዘመኑ ሮኪ ቤቢ ነበር በጆርጅ ማክሬ። ወረት ራይል ጌቱ በቅርብ የለቀቀችው ዜማ ነው። ራይል ጌቱ ነበረች ከወረታ ጋር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁ የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶ ወልዴ ነኝ።
Here in London for the first time to perform for you live. Johnny Volcker, Benjamin Andre, Dookie on drums, Possum Jenkins and Andre Ice Cold 3000 performing their smash hit Hey Ya. Ladies and gents, I give you
The love.
Hey, ሄያ አንድሬ 3000 እና ቢግ ቦይን በያዘው አውትካስት የሙዚቃ ቡድን ከ20 ዓመት በፊት ወጥቶ ከፍተኛ ተደማጭነትን አሁንም ያተረፈ ዘፈን ነው። ስታና የዳንስ ዘፈን ሆኖ እስካሁን አለ። በቲክቶክ እና በትዊተር ዘመን እንደገና ሲደመጥ የግጥሙን ትክክለኛ ትርጉም ያወቁ የዘፈን ወዳጆች ታዲያ ግራ ተጋብተዋል። በሰርግና በሌሎችም ፕሮግራሞች የሚጨፈርበት ዘፈን በ2000ዎቹ አመታት ያለውን የፍቅር ግንኙነት ሁኔታ የሚገልጽ መሆኑን ዋናው አቀንቃኝ አንድሬ 3000 በአንድ ወቅት ተናግሯል። በባህልም ሆነ በሰዎች ግፊት ምክንያት ሰዎች በግንኙነት ውስጥ እንደሚቆዩ ከዛም ደስተኛ ሳይሆኑ ቀሪዎታቸውን እንደሚያሳልፉ የዜማው ግጥም እንደሚተርክ አንድሬ 3000 ጨምሮ ገልጿል። የሙዚቃ ቃና ይቀጥላል። ያኔ ልጅ ያለን ሆነሽ ጎረቤቴ ከቤትሽ አልጠፋም አጠፊም ከቤቴ ክፉ ደግ አናውቅም የልጅነት ነገር ተቃቅፈን ባንዳልጋ እንተኛ ነበር። የተወዳጁ ድምጻዊ ጎሳዬ ተስፋዬ ነው። ያንድ ባልደረባ የምርጫ ነው።
ያኔ ልጅ ያለን ሆነሽ ጎረቤቴ ከቤትሽ አልጠፋ አጠፊም ከቤቴ ክፉ ደግ አናውቅም የልጅነት ነገር ተቃቅፈን ባንዳልጋ እንተኛ ነበር። አዎ ያመልካም ጊዜ ልጅነት
ከጎሳይ ተስፋዬ ያኔ ልጅ እያለን ወደ እስራኤል ኢዚ ሰምዌር ኦቨር ዘ ሬንቦው እንሻገራለን። ተወላጅው ነው እስራኤል ኢዚ ከማካውዮሌ በ1988 በአንዱ ምሽት ከሌሊቱ 9 ሰዓት ወደ አንድ የዘፈን አሳታሚ ስቱዲዮ ደውሎ ወዲያውኑ መጫወት የሚፈልገው ዘፈን እንዳለ ይናገራል። በ15 ደቂቃ ውስጥ ከደረሰ ችግር የለውም ይሉታል። ሲደርስ እስራኤል ግዙፎን ያገኙታል። ወደ 227 ኪሎ ግራም ይመዝን ነበር። የጥበቃ ዘቡ የብረት ወንበር ፈልጎ ያመጣለትና ዘፈኑ አንድ ጊዜ ብቻ ካለምንም ልምምድ ይቀዳል። ዓለም ከዳር እስከ ዳር የወደደው ይዘፈን ከአምስት ዓመታት በኋላ በ1993 በአልበም ሲወጣ ለ358 ሳምንታት በቢልቦርድ የሙዚቃ ዲጂታል ቻርት ላይ አንድ ቁጥር ሆኖ በመቆየት በቢልቦርድ ታሪክ ለረጅም ጊዜ አንደኛ ሆኖ በመቆየት መሪነቱን ይዘዋል። መጥፎ ጊዜያቶች እንደሚያልፉና ተስፋም እንዳለ ዘፈኑ ይተርካል። Dream that you dream of, dream that you do. የአሜሪካው ላይብራሪ ኦፍ ኮንግረስ ከባህልም ከታሪክም አንጻር ያለውን አስተዋጽኦ ግምት ውስጥ በማስገባት ከሶስት ዓመታት በፊት ዘፈኑን በብሔራዊ የቅጂ መዝገብ ውስጥ እንዲቀመጥ አድርጓል። ቆየት ካሉት የአስቴር ከበደ ዜማዎች አንዱን ልጋብዛችሁ። ግጥምና ዜማው የነዋይ ደበበ ነው። ቅንብር ደግሞ ብሩክ ወርቄ። ፍቅር ደስ ደስ ለዛሬ የሙዚቃ ቃና የመጨረሻ ምርጫዬ ነው። ሳምንት በተመሳሳይ ሰዓት ለመገናኘት ቀጠሮ እንያዝ። እስከዛው ሰላም።
የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አበቃ። አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጅት ታዬ ነኝ። ሰላም፣ በደህና አደሩ።